ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ዝናብ ኃይል አለ፣ ግን ስለ ጸጥታ ሁኔታ አሁን ደህና ነው። ዝም ዙሪያውን ያስፈራል። የተወሰደ እርምጃ የለም እስካሁን ድረስ። መጠለያ አንድ ሶስት ድንኳን ተተክለዋል። ክፍያ ላይ አሁን ተካፈሉ እያሉ ዝናብ ላይ ነው። በጣም ዝናብ እያስቸገረን ያለው ሸቆርሳ የምትባል ሰፈር ላይ ትንሽ ተቃጠሎ የተረፈ የነበረ አንድ ቤት ላይ 7-8-10 ቤተሰብ እየሆነ እየተዳነበ ነው ያለው።
ሰኔ 11 2014 ዓ.ም በጊምቢ ከተፈጸመው ዘውግ የለየ ጅምላ ግድያ ተርፈው ከቀያቸው ተፈናቅለው ከሚገኙ ነዋሪዎች ውስጥ ነው ድምፃቸውን የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የሱዳን መንግሥት በሁለቱ አገሮች ድንበር ያለውን ውጥረት የበለጠ ከማባባስ እንዲቆጠብ የኢትዮጵያው ምክትል ጠቅላይ ሚኒስትር ጥሪ ማቅረባቸው፣ የፌዴራል ከፍተኛ ፍርድ ቤት በእነ አቶ ጌታቸው አሰፋ ጉዳይ የቅጣት ውሳኔ መበየኑ የሚመለከቷቸው ዘገባዎች በርከት ብለው ከሚቀርቡት ከዜና በኋላ ከሚነሱ ዘገባዎች ውስጥ ናቸው። አርብ ሰኔ 24 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱ የዓለም ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ መሐንዲሷ ዚነብ አብዱራህማን ናት። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት የምግብና የእርሻ ድርጅት የሕይወት አድን ተግባራትን ለማከናወን ተጨማሪ እርዳታ ጠየቀ። በአፍሪካ ቀንድ በድርቅ ምክንያት እየጨመረ የመጣው የረሃብ አደጋ የደቀነውን ሰብአዊ እልቂት ለመታደግ አስቸኳይ ሕይወት አድን እርዳታና ሌሎች ድጋፎችም ያስፈልጋሉ ሲል የተባበሩት መንግስታቱ የምግብና የእርሻ ድርጅት አሳስቧል። ዝርዝሩን እንግዱ ወልዴ ያቀርበዋል።
ድርቅ በተፈጥሮ ከሚከሰቱና ከፍተኛ ውድመት ከሚያስከትሉ አደጋዎች አንዱ ነው ያለው የምግብና የእርሻ ድርጅቱ መግለጫ፣ የምግብ ምርት ማሽቆልቆል፣ የግጦሽ መሬት መሳሳት፣ የገበያ መመሳቀል ከዋና ዋናዎቹ ችግሮች መካከል ሲሆኑ የሰውና የእንስሳትን ሕይወት መቅጠፉ ደግሞ የከፋው ነው። በምግብና የእርሻ ድርጅቱ ፋኦ የድንገተኛ አደጋዎችና ማቋቋሚያ ቢሮ ኃላፊ የሆኑት ሬን ፖልሰን በድርቁ ምክንያት 18 ሚሊዮን የሚሆኑ ሰዎች ከፍተኛ የጤና አደጋ ላይ ወድቀዋል ብለዋል።
በአፍሪካ ቀንድ የተደቀነው ከፍተኛ አደጋ ነው። 18 ሚሊዮን የሚሆኑ ሰዎች ከፍተኛ የምግብ ችግር ገጥሟቸዋል። ግልጽ ለማድረግ ያህል አሁን የተፈጠረው ሁኔታ ባለፉት 40 ዓመታት ታይቶ የማይታወቅ ነው። 4 የዝናብ ወቅቶች ከሽፈው አልፈዋል። መጪው 5ኛው የዝናብ ወቅትም እንደዚያው ነው። ይህ አደገኛ ነው። ከፍተኛ ቁጥር ያለው ሕዝብ ከረሃብ ጋር ተጋፍጦ ይገኛል።
ከብት አርቢዎች ለእንስሶቻቸው ውሃና ግጦሽ ፍለጋ አማራጭ ቦታዎችን ሲያማትሩ ያለችውን ጥቂት ቦታ ለመጠቀም በሚደረግ ሽሚያ በማኅበረሰቡ መካከል ግጭት ይፈጠራል። ሬን ፖልሰን የሚያክሉት አለ።
There are millions of heads of cattle, livestock that have died in the Horn.
በሚሊየን የሚቆጠሩ ከብቶች በአፍሪካ ቀንድ አልቀዋል። በቅርቡ የቀረበው ግምት እንደሚያሳየው ከሰባት ሚሊየን ከብቶች በላይ እንደሞቱ ነው። ይህም ከሶስት እጅ አንዱ መሆኑ ነው። ለቤተሰቦች የምግብ ምንጭ የሆኑት እንስሳት አልቀዋል ማለት ነው። ይህ ማለት በግብርና የሚተዳደሩ ቤተሰቦች ለልጆቻቸው የሚሆን ወተት የላቸውም ማለት ነው። አሁን የገጠመን አደጋ ይህ ነው።
ቀውሱ እየተባባሰ ሲመጣ የምግብና የእርሻ ድርጅቱ የአፋጣኝ ምላሽ እቅድ አውጥቶ ትኩረቱንም በአራት የአደጋው ማዕከል በሆኑ ሀገሮች ላይ በማድረግ እየተንቀሳቀሰ ነው። እነርሱም ጅቡቲ፣ ኬንያ፣ ኢትዮጵያ እና ሶማሊያ ናቸው። ሬን ፖልሰን እንደሚሉት ግን እቅዱን በሚገባ ለመተርጎም ተጨማሪ ገንዘብ ያስፈልጋቸዋል።
FAO is responding in Somalia, in Djibouti, in Kenya, in Ethiopia to the drought.
FAO በሶማሊያ፣ ጅቡቲ፣ ኬንያና ኢትዮጵያ ድርቁ ከመከሰቱም በፊት ስራዎችን ሲሰራ ነበር። ቀድመን የመከላከያ ስራዎችን እንሰራለን። ነገር ግን ተጨማሪ ገንዘብ ያስፈልገናል። ይህ ማለት ለተቸገሩ ቤተሰቦች ጥሬ ገንዘብ በመስጠት ለአንዳንድ ነገሮች መግዣ እንዲያውሉት መርዳት ነው። ይህም እንስሶቻቸውን በሕይወት ለመጠበቅ እንዲሁም ወደ ሌላ ቦታ እንዳይሰደዱ ይረዳል።
ፋኦ 219 ሚሊዮን የአሜሪካን ዶላር የበጀት ጥያቄ አቅርቧል። እስካሁን ማግኘት የቻለው ግን 47 ሚሊዮኑን ብቻ ነው። እስካሁን የተገኘው ገንዘብም 700 ሺህ ለሚሆኑ ሰዎች ህይወት አድን እርዳታዎች በጥሬ ገንዘብና በቁሳቁስ ለመስጠት እንዲሁም የእንስሳት ጤናና መሰረተ ልማት እድሳት ለማድረግ ያለ ነው። ሙሉ በጀቱ ቢገኝ ደግሞ በሚሊዮን የሚቆጠሩ ሰዎችን ለመርዳት እንደሚችል የምግብና የርሻ ድርጅቱ ይገልጻል።
በመላው ዓለም የሚገኙ ሶማሊያውያን የሀገራቸውን 66ኛ የነጻነት በዓል ዛሬ አክብረዋል። ሶማሊያ በድርቅ በምግብ እጥረትና በዋጋ ግሽበት አሳሳቢ ሁኔታ ላይ በመሆኗ የዘንድሮው የነጻነት ክብረ በዓል በጎላ ፈንጠዝያ እንዳልተከናወነ ተዘግቧል። ላለፉት ከ30 በላይ ዓመታት የሶማሊያ ህዝብ የነጻነት በዓሉን ሲያከብር የኖረው በሁከት መሃል ቢሆንም የዘንድሮው ግን በከባድ ድርቅ ሳቢያ ከወዲሁ ቸነፈር ደረጃ ላይ የደረሰው ሁኔታ የተለየ እንዳደረገው ተገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ልዩ ተወካይ አብዱራህማን ዋርሳሜ ለቪኦኤ በሰጡት ቃል በበርካታ ዓመታት ባልታየው የከበደ ድርቅ የተነሳ ከ6 ሚሊዮን በላይ ህዝብ ለረሃብ አደጋ መጋለጡን ተናግረዋል። አዲስ ተመራጩ ፕሬዚደንት ሐሰን ሼክ መሐሙድ ሞቃዲሾ ውስጥ ምጥን ተደርጎ በተዘጋጀ ስነ ስርዓት ላይ ባሰሙት ንግግር በዓሉ በከፍተኛ ደረጃ እንዲከበር ከማድረግ የተቆጠብ ነው፣ ወጪውን በመቀነስ ያለንን ውሱን ገንዘብ በድርቅ የተጎዱ ሰዎችን ህይወት ለማትረፍ ብናውለው ይሻላል በማለት ነው ሲሉ አስረድተዋል። ትናንት ሐሙስ ሱዳን ውስጥ በተካሄዱ የተቃውሞ ሰልፎች ላይ 7 ሰዎች በጥይት መገደላቸውን የህክምና ሰራተኞች ገለጹ። በዋና ከተማዋ በካርቱም እና በሌሎችም ከተሞች ሰልፍ የተካሄደው የቀድሞ አምባገነን መሪ ኦመር አልበሽርን ከስልጣን ያስወገደውንና የስልጣን ክፍፍል አስተዳደር እንዲመሰረት ያደረገውን ህዝባዊ አመጽ 3ኛ አመት መታሰቢያ ምክንያት በማድረግ መሆኑ ተዘግቧል። የሱዳን መንግስት ብዛት ያለው የጸጥታ ኃይል ያሰማራና የኮሙኒኬሽን አገልግሎትን ያቋረጠ ቢሆንም ብዛት ያለው ህዝብ ጎዳና ላይ ወጥቶ ከ8 ወራት በፊት አስተዳደሩን በጨበጠው ወታደራዊ መንግስት ላይ ተቃውሞውን አሰምቷል። ትናንት ከተገደሉት 7 ሰዎች ውስጥ 5ቱ ኡምዱርማን ከተማ ውስጥ ሲሆን 1 ሰው ካርቱም እንዲሁም 1 ልጅ ባህሪ ከተማ ላይ መገደላቸው ተመልክቷል። በዚህም ከመፈንቅለ መንግስቱ ወዲህ የተገደሉት ሰዎች ቁጥር 110 ደርሷል ተብሏል። ከሱዳን መንግስት ባለስልጣናት በኩል የተሰጠ አስተያየት የለም። የተባበሩት መንግስታት የሱዳን ልዩ ልዑክ ቮልከር ፐርስ የመንግስቱ ባለስልጣናት የህዝቡን በሰላማዊ መንገድ የመሰባሰብ መብት እንዲያከብሩ ባለፈው ሳምንት ጥሪ ማቅረባቸው ይታወሳል። የአውሮፓ ሀገሮች የሩሲያን የተፈጥሮ ጋዝ አቅርቦት ላለመቀበል እየሞከሩ ባሉበት በአሁኑ ወቅት አልጄሪያ፣ ኒጀር እና ናይጄሪያ ከበርካታ ዓመታት በፊት ጀምረውት የነበረውን የተፈጥሮ ጋዝ ፕሮጀክት እያንቀሳቀሱ መሆናቸው ተሰማ። ብዙ ቢሊዮን ዶላር ወጪ የሚጠይቀው ይህ ትራንስ ሳሃራ ጋዝ ፓይፕላይን የተባለው የተፈጥሮ ጋዝ ማስተላለፊያ ቧንቧ ግንባታ እቅድ ከናይጄሪያ በአልጄሪያ በኩል አድርጎ ወደ አውሮፓ በየዓመቱ 30 ቢሊዮን ኪዩቢክ ሜትር ጋዝ ማስተላለፍ የሚችል መሆኑ ተገልጿል። የናይጄሪያ የፔትሮሊየም ሚኒስትር ቴሜፒሬ ሲልቫ ለግንባታው የሚያስፈልገው ወጪ ከአውሮፓ ይመጣል ነው ያሉት። ከወዲሁም ከአውሮፓ ኩባንያዎችና መንግስታት ጋር ንግግር ጀምረናል ብለዋል። የናይጄሪያ፣ የአልጄሪያና የኒጀር የፔትሮሊየም ባለስልጣናት አቡጃ ላይ ባካሄዱት ስብሰባ እቅዱን ለማንቀሳቀስ መወሰናቸው ነው የተዘገበው። እቅዱን ዳር የማድረሱን ጉዳይ የመንግስታትን ቁርጠኝነት ጨምሮ የተለያዩ ፈተናዎች እንዳሉበት ግን ጉዳዩን የሚከታተሉ ይናገራሉ። ከ40 ዓመታት በፊት የተወጠነውን እቅድ ለማንቀሳቀስ ያበረታታቸው ሩሲያ በዩክሬን ላይ በምታካሄደው ጦርነት የተነሳ የአውሮፓ ሀገሮች ከነዳጅ ንግድ ገቢ እንዳታገኝ ለማድረግ የያዙት ጥረት መሆኑ ተመልክቷል። በቅርቡ የአውሮፓ ህብረት ልዑካን በዚሁ ጉዳይ ወደ አቡጃ ተጉዘው ውይይት አድርገው እንደነበረም ዘገባው ጨምሮ አውስቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሩሲያ ዛሬ አርብ ማለዳው ላይ የዩክሬን ኦዴሳ ከተማ ላይ ባደረሰችው የሚሳኤል ጥቃት ቢያንስ 17 ሰዎች መግደሏ ተዘግቧል። ብዙ ሰዎች እንደቆሰሉም ነው የተመለከተው። ከተተኮሱት ሚሳኤሎች መካከል ቢያንስ አንዱ ኢላማ ያደረገው የሲቪሎች መኖሪያ አካባቢን መሆኑ ተገልጿል። ይህ በዚህ እንዳለ አንድ የዩክሬን ባለስልጣን እንደተናገሩት ከበርካታ ወራት በኋላ ለመጀመሪያ ጊዜ ትናንት አሙስ ከበርዴሲያንስ ወደብ 7000 ቶን እህል የጫነ መርከብ ተንቀሳቅሷል። እህሉ ወደ ወዳጅ ሀገሮች የሚሄድ ነው ብለዋል ባለስልጣኑ። በሌላ በኩል የወቅቱን የቡድን 20 ፕሬዝደንትነቱን ከያዘችው ከኢንዶኔዥያ ፕሬዝደንት ጆኮ ዊዶዶ ጋር ትናንት ሞስኮ ላይ የጋራ ጋዜጣዊ ጉባኤ ያደረጉት የሩሲያው ፕሬዝደንት ቭላዲሚር ፑቲን ዩክሬን ወደቦቿ ላይ የተቀበሩ ፈንጂዎችን የምታነሳ ከሆነ ከዩክሬን እህል ጭነው ለሚወጡ መርከቦች ደህንነት ዋስትና እንሰጣለን ብለዋል። ዩክሬን ወደቦቼን በሚቀበር ፈንጂ ያጠርኩት የሩሲያን ጥቃት ለመከላከል ነው በማለት ፈንጂውን ማጽዳቱ ላይ ስታመነታ ቆይታለች። በሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ምዕራባውያን መሪዎች ለዩክሬን ወታደራዊና ሰብአዊ እርዳታ መስጠታቸውን እንደሚቀጥሉ ቃል ገብተዋል። በህዳር ወር ኢንዶኔዥያ ባሊ ላይ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ ቀደም ሲል አንገኝም ብለው ሲያንገራግሩ የነበሩት ምዕራባውያን መሪዎች በጉባኤው ላይ እንደሚካፈሉ ፍንጭ እየሰጡ ናቸው። የሩሲያ ፕሬዚደንት ቭላዲሚር ፑቲን በርቀት በኢንተርኔት አማካይነት ሊሳተፉ ይችሉ ይሆናል ሲልም ክሬምሊን ቤተ መንግስት አስታውቋል። ትናንት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ፑቲን በጉባኤው ላይ በአካል ይሳተፉ እንደሆነ በአስፈላጊው ሰዓት የምንወስንበት ይሆናል ብለዋል። አስተናጋጇ ሀገር ኢንዶኔዥያ ፑቲንን እንዳይሳተፉ እንድትከለክል ምዕራብ ሀገሮች ግፊት ሲያደርጉ ቆይተዋል። በመሆኑም ፑቲን በአካል ሳይሆን በርቀት በቪዲዮ ቢካፈሉላት ከከረመችበት የዲፕሎማሲ ራስ ምታት ሊገላግላት ይችላል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ሌሎችም የቡድን 7 መሪዎች ፑቲን የሚመጡ ከሆነ አንገኝም ብለው እንደነበረ የሚታወስ ነው። የዘንድሮ የቡድን 20 ሊቀመንበር የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ ጉባኤው እንዳይሰናከል ዲፕሎማሲያዊ ጥረት ሲያደርጉ ቆይተዋል። ዊዶዶ ረቡዕ ወደ ኪቭ ተጉዘው ከዩክሬን ፕሬዚደንት ዘሌንስኪ ጋር የተነጋገሩ ሲሆን ባለፈው ሳምንት ደግሞ በጀርመን ከቡድን 7 መሪዎች ጋር ተገናኝተዋል። ትናንት ደግሞ በሞስኮ ከሩሲያ ፕሬዚደንት ፑቲን ጋር ተወያይተዋል። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በጉባኤው ላይ እንደሚገኙ ያስታወቁ ሲሆን ሌሎቹም የቡድን 7 ሀገሮች ሩሲያ ከቡድን 20 አባልነት ባትሰረዝም ጉባኤው ላይ ይገኛሉ ብለው እንደሚጠብቁ ጠቅሰዋል። ፕሬዚደንት ባይደን ይገኙ እንደሆነ VOA ዋይት ሃውስን የጠየቀ ሲሆን ለጊዜው ምላሽ አላገኘም። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። አርብ ሰኔ 24 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሰፋ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ቲያን ዋንግ ናት። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚው የዕለቱ አብይ ርዕስ ነው። ቀደም ብለን በመግቢያው ያስተዋወቅነው ዘገባ ነው። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ውስጥ ባለፈው ሰኔ 11 2014 ዓ.ም ከተፈጸመው የብሔር ማንነት የለየ ጅምላ ግድያ ተርፈው የተፈናቀሉ ነዋሪዎች በቂ እርዳታ እንዳላገኙ እየተናገሩ ነው። የአደጋ መከላከልና እርዳታ ስራዎችን የሚያስተባብረው የምዕራብ ወለጋ ዞን ቡሳ ጎኖፋ ከትናንት ጀምሮ በቂ ድጋፍ ወደ ቶሌ መላኩን ጠቅሶ ለክረምቱ ወቅትም የግብርና ግብዓቶችን ለማቅረብ መንግስት ተዘጋጅተዋል ነው ያለው። ናኮር መልካ ነው የተከታተለው።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ሰኔ 11 2014 ዓ.ም ከተፈጸመው 338 አማርኛ ተናጋሪ የአካባቢ ነዋሪዎች ከተገደሉ የብሔር ማንነት የለየ ጥቃት የተረፉ ተፈናቃዮች በቂ ድጋፍ እንዳልደረሳቸው ገልጸዋል። አቶ አሰፋ ኩራ እንደሚባሉ የተናገሩት የአካባቢ ነዋሪ እንዲህ ይላሉ።
አሁን ዝናብ ኃይል አለ ግን ስለጠጥታ ሁኔታ አሁን ደህና ነው። ዝም ብለውን ያስፈራል። የተወሰደ እርምጃ የለም እስካሁን ነበረ። መቀለያ አንድ ሶስት ድንኳን ተተክለዋል። ክፍያ ላይ አሁን ተካፈሉ እያሉ ዝናብ ላይ ነው። በጣም ዝናብ እያስቸገረና ያለው ሸቆርሳ የምትባል ሰፈር ላይ ትንሽ ተቃጠሎ የተረፈ የነበረ አንድ ቤት ላይ 7-8-10 ቤት ተሰብ እየሆነ እየተዳለፈ ነው ያለው። የዝናብ ሁኔታ አስቸገረንኝ የሚበላ ተከፋፈሉ እያሉ ነው። ስለጠጥታ ያው ስለ ወደፊቱ በጣም እየፈራ ነው ያለው። የተረፈ ለማውጣት በጣም ችግር ነው። ግን የተደረገው ድርጊት ምንጊዜም ተሰርታ ያለ መንግስት በአካባቢ ታለን ክልል ታለን መኪና አዞ ቢያነሳ በጣም ፈቃደኛ ነን። አንድ ቤት 7-8-20-30 የሞተበት አለ። እዚህ ላይ ለመቀመጥ በጣም ትንሽ ይዘገንናል። በጣም ይከብዳል። ክልል ታለን ክልሉ መኪና አዞ ቢያነሳም በጣም ፈቃደኛ ነው።
ጥቃቱን የፈጸመው ሸኔ ነው ሲሉ የመንግስቱ ባለስልጣናት ቢከሱም ባለስልጣናቱ እንደዚያ የሚጠሩት የኦሮሞ ነጻነት ሰራዊት መሆኑን የሚናገረው ታጣቂ ቡድን ግን ውንጀላውን ማስተባበሉ ይታወሳል። በሌላ በኩል ስማቸውን ያልተናገሩ ሌላ ነዋሪ በክረምት ዝናብ እየተቸገሩ መሆናቸውን ጠቅሰው የተወሰነ እርዳታ ተጭኖ እንደደረሳቸው ዛሬ አመልክተዋል።
ከቆርሳ 5 ወርዷል። ግን የወረደው ስንዴ ፋፋ ነገር ነው። እስካሁን ድረስ የመጣው ሸራ የለም፣ ብርድ ልብስ የለም፣ ፈራሽ የለም፣ ብረት ድስት የለም። እስካሁን ድረስ ጨቆርሳ ላይ ነው የምልሽ። ቶሌ አርጆ ሁሉም ነገር መጥቷል። በከፊል የአርጆ ሰው ወደ ሰኔ ከቤንሻንጉል ጉሙዝ አዋሳኝ ነበር። እነሱና ከነሱ አንድ መኪና እዛው ደግሞ ወደ ጨቆርሳ ቶሌ አንድ መኪና ዛሬ ታርጆ የተረዳውን ይዞ ተመልሷል። እዛው ቦታው ላይ እርዳታ እንዲደረግላችሁ እዛው ግቡ ተብለው ይሄ የተጠለሉበት ቦታ ትንሽ በጣም የመጨናነቅ ስለበዛበት ወደዛ ዛሬ 2 መኪና ተመልሷል።
ለክረምቱ የግብርና ግብዓት እንደሚቀርብላቸው ቃል እንደተገባላቸው ለዘጋቢያችን አስቴር ምስጋናው ነግረዋታል።
ተረጋጉና ተቀመጡ። ማዳበሪያም የምትፈልጉ ከሆነ ማዳበሪያ እንሰጣችኋለን ቃል ነው። ግን ይሄ ለማካለል ነገር ነው እንጂ እውነት ማዳበሪያ በብራችን ፈልገን አጥተናል እኮ ዳብ እንዲሁ ልጁ የሞተበት ሚስቱ የሞተችበት አባትና እናቱ የሞቱበት በቃ ምንም መቋቋም አልቻለም። እኔ ግልጹ ልንገርሽ።
ሌላ አስተያየት ሰጭም ያሉበትን ሁኔታ እንዲህ ገልጸዋል።
መሐመድ የሱፍ እባላለሁ። ግንቢ ወረዳ ሰው የቀበሌ ቸኮርሳ ሰፈር አላሚ ለአሁን ማከፋፈል ነው እንጂ የቀረው 7-10 ጎማ ወርዶ ዝናብ ብቻ ነው ያሸገረው እንጂ እጃችን ገብቷል። ሬሽንና አልባሳት ምናምን ነው። መጋዘን እና አካባቢው ትንሽ የህዝብን ብዛት ስላለ ቦታም ስለጠበበ ዝናብ ዘነበብን እንጂ እየተከፋፈለ ነው። መጠለያ እንግዲህ 3 ድንኳን ተጥሏል።
መቼ ነው የተጣለው?
3ኛ ቀን ዛሬ። እዚሁ ሆነን ለግብርና የሚሆን ለሰው ልጅ መሰረታዊ ፍላጎቶች የሚያስፈልግን መሟላት አለብን ነው። ወይት እንሄዳለን መንግስት አንዛ የምንለው አለ ዝም ብሎ ያነሳል? እንዴት ብሎ ያነሳል? አገር አፈናቅሎ አገር ያለማል።
የምዕራብ ወለጋ ዞን ቡሳ ጎኖፋ ኃላፊ ወይዘሮ ነጻነት አለማየሁ ከጥቃቱ በኋላ መንግስት በቻለው ሁሉ ተጎጂዎችን ለመደገፍ ጥረት እያደረገ መሆኑንና ከትናንት ጀምሮ ተደረገ ያሉትን ድጋፍ እንዲህ ገልጸዋል።
ዱራ ቆመችውን ሳኒ ክሪጥ መጀመ ፍለነች በማሊክ ወንትን ጌስን የሱን
በፊት ድጋፍ አልደረሰንም ብለው ወቀሳ ማቅረባቸው ትክክል ነው። ነገር ግን ከትናንት ጀምሮ በተቻለ መጠን ድጋፍ እየደረሳቸው ይገኛል። የክልል መንግስት እንዲሁም ዞንም ድጋፍ አድርጎላቸዋል። የዓለም አቀፉ ቀይ መስቀል ማህበርም ድጋፍ አድርጎላቸዋል። እንደ መንግስት ከምስራቅ ወለጋ ያገኘነውን ትናንት አስረክበናቸዋል። 1347 ኩንታል ስንዴ፣ 222 ኩንታል ተጨማሪ የህፃናት ምግብን አቅርበናል። ከክልል መንግስት የተወከሉ ሰዎችም ተጎጂዎችን ጎብኝተዋል ነው ያሉት። ወይዘሮ ነጻነት ከ7600 በላይ የሚሆኑ ተጎጂዎች ቶሌ ውስጥ እንደሚገኙ ጠቁመው የዞኑ የቀይ መስቀል ማህበር ቅርንጫፍ ድጋፍ ማድረጉን ገልጸዋል። የቀይ መስቀል ማህበር በቶሌ ለሚገኙ ተጎጂዎች ብርድ ልብስና የህፃናት ምግብ አቅርቧል። የተደረገውን ድጋፍ ለመጥቀስ የሚያህል 1018 ብርድ ልብስ፣ 50 ኩንታል ዱቄት፣ 118 ኩንታል ተጨማሪ የህፃናት ምግብ እንዲሁም 409 ሶላር፣ የተለያዩ የቤት እቃዎችን፣ ሳሙናና ድንኳን የመሳሰሉ ድጋፎችን አድርጓል ነው ያሉት። ከጥቃቱ በፊት በቆሎ ተዘርቶ እንደነበረ ያመለከቱት ወይዘሮ ነጻነት መንግስት ያደርጋል ያሉትን ድጋፍ አብራርተዋል። ከዚህ በፊት በዛ አካባቢ በቆሎ ነበረ ሲዘራ የቆየው። አሁንም በስፍራው በቆሎ ተዘርቷል። ነገር ግን አሁንም የግብርና ግብዓት ያስፈልገናል ካሉ በመረጃ ተጠናቅሮ እስከቀረበ ድረስ የዞናችን ቡሳ ጎኖፋ በምርጥ ዘርና ማዳበሪያ ሊደግፋቸው ዝግጁ ነው ያሉት። ሸሽተው ምስራቅ ወለጋ ዞን አርጆ ከተማ ውስጥ ለሚገኙ ሰዎችም ድጋፍ እየተደረገ መሆኑን ኃላፊው ገልጸው ወደ መንደራቸው ለመመለስም ኮሚቴ ተቋቁሞ እየሰራ መሆኑን ተናግረዋል። በጥቃቱ የተገደሉ ሰዎች 338 መሆናቸውን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ትናንት ለጋዜጠኞች የገለጹ ሲሆን በአሜሪካ የአማራ ማህበር ደግሞ 503 ናቸው ማለቱ ተዘግቧል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ የተፈጸመውን ጭፍጨፋ ገለልተኛ አካል እንዲያጣራ ጥሪ ማቅረባቸው ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርም በምዕራብ ወለጋ ጭፍጨፋ ወቅት ቁጥራቸው ያልታወቀ ሰዎች በታጣቂዎቹ ታግተው መወሰዳቸውን ጠቅሶ የኢትዮጵያ መንግስት በጥቃቱ ዙሪያ ፈጣን ገለልተኛና ዝርዝር ምርመራ እንዲያካሄድ ጠይቋል። የመንግስታቱ ድርጅት መርማሪዎች ጊምቢ ውስጥ በተፈጸመው የብሔር ማንነትን የለየ ጭፍጨፋ ላይ ምርመራ ሊያደርጉ እንደሆነም ተሰምቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የፌዴራል ከፍተኛ ፍርድ ቤት በእነ አቶ ጌታቸው አሰፋ ላይ የቅጣት ውሳኔ ሰጠ። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ጉዳያቸው በሌሉበት ሲታይ በነበሩት በእስር ላይ ሆኖ ሲከራከሩ በቆዩና የመከላከያ ማስረጃ ማቅረብ እንደማይችሉ በገለጹ ተከሳሾች ላይ ነው በዛሬው ዕለት ከ18 ዓመት እስከ 9 ወር ድረስ የሚደርስ የቅጣት ውሳኔ ያስተላለፈው። የፍትህ ሚኒስቴር የኮሚኒኬሽን ዲሬክተር አቶ አወል ሱልጣን ለአሜሪካ ድምፅ እንደገለጹት የክስ ጉዳያቸው በሌሉበት ሲታይ የቆየው የቀድሞ የብሔራዊ መረጃ ደህንነት አገልግሎት ዋና ዲሬክተር አቶ ጌታቸው አሰፋና በእርሳቸው የክስ መዝገብ ስር የነበሩ ሌሎች ተከሳሾች በሌሉበት የቅጣት ውሳኔ ተላልፎባቸዋል። የዛሬው ዕለት የቅጣት ውሳኔ የተላለፈው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ሲሆን ያሳለፈው ቅጣት በፍርድ ቤቱ ጉዳያቸው ሲከታተሉ እንዲሁም ሲከራከሩ የቆዩትን የመከላከያ ማስረጃ እንደማያቀርቡ የገለጹ ተከሳሾችንም አካተዋል ሲሉ አቶ አወል አስረድተዋል።
በሌሉበት ጉዳያቸው ሲታይ ከነበሩ ተከሳሾች መካከል ጌታቸው አሰፋ በ18 ዓመት ጽኑ እስራት እና በ20,000 ብር የገንዘብ መቀጮ እንዲቀጡ ነው ፍርድ ቤት የወሰነው። በተመሳሳይ አምስተኛ ተከሳሽ የነበሩት ደርበው ደመላሽ በ3 ዓመት ከ6 ወር፣ 9ኛ ተከሳሽ አጽባሀ ጊደይ ይህም በሌለበት ክርክር ሲደረግበት የነበር ተከሳሽ ነው፣ በ16 ዓመት ጽኑ እስራት እንዲቀጣ ተወስኗል። በተመሳሳይ 11ኛ ተከሳሽ አሰፋ በላይ በ7 ዓመት ጽኑ እስራት፣ ሽሻይ ልዑል በ5 ዓመት፣ ዮሐንስ የሚባል ሌላ ተከሳሽ ችሎት ቀርቦ ሲከራከሩ ከነበረብን ሰዎች መካከል ማለት ነው፣ በ3 ዓመት ጽኑ እስራት እንዲቀጣ ተወስኗል።
የፍትህ ሚኒስቴር የኮሚኒኬሽን ዲሬክተር አቶ አወል ሱልጣን እንደገለጡት ሌሎች በነ አቶ ጌታቸው አሰፋ የክስ መዝገብ ስር ያሉ ተከሳሾች የመከላከያ ምስክሮችን በማሰማት ላይ መሆናቸውንም አስረድተው የክርክሩ ሂደት ሲጠናቀቅ በተመሳሳይ ፍርድ ቤት ውሳኔ እንደሚሰጥ ይጠበቃል ነው ያሉት። አሜሪካ ድምፅ ስለ ዛሬው ችሎት ከጠበቆቻቸው አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ጠበቆቹ ችሎቱን ስላልተከታተል ነው አስተያየት ለመስጠት አንችልም ነው ያሉት። ዘገባውን ያደረሰን ገብረ ሚካኤል ገብረ መድህን ነው። ወደ ሱዳንና ኢትዮጵያ ጉዳይ ነው ደግሞ የምንሻገረው። የሱዳን መንግስት በሁለቱ አገሮች ድንበር ያለውን ውጥረት የበለጠ ከማባባስ እንዲቆጠብ ሲሉ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጥሪ አሰምተዋል። መቀመጫቸውን አዲስ አበባ ላይ ላደረጉ የተለያዩ የአፍሪካ አገራት አምባሳደሮችና ዲፕሎማቶች ገለጻ ያደረጉት አቶ ደመቀ አገራቸው የድንበር ውዝግቡን በሰላማዊ መንገድ ለመፍታት ዝግጁ መሆኗንም አመልክተዋል። የሱዳን ታጣቂዎች በአብድራፊና በምዕራብ አርማጭሆ በኩል ከፍተውት የነበረው ተኩስ ከትላንት ጀምሮ መቆሙን የገለጹት የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ናቸው። የሱዳን ሰራዊት ቃል አቀባይ ናቢል አብደላ ማንንም አላጠቃንም፣ ማንንም ለማጥቃት እቅድ የለንም፣ የማንም አገር ሰራዊት ግን ዓለም አቀፍ ድንበራችንን ጥሶ እንዲገባ አንፈቅድም ማለታቸውም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ሰሞኑን እንደገና ያገረሸው የኢትዮጵያና የሱዳን ድንበር ግጭት ጉዳይ አሳሳቢ ሆኖ ቀጥሏል። ኢትዮጵያ ግጭቱንና የድንበር ውዝግቡ በሰላማዊ መንገድ እንዲፈታ የያዘችውን አቋም ማንጸባረቋን ቀጥላለች። በዚህ ጉዳይ በትናንትናው ዕለት መቀመጫቸውን አዲስ አበባ ላደረጉ የአፍሪካ ሀገራት አምባሳደሮችና ዲፕሎማቶች ማብራሪያ የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከሱዳን ጋር ያለው የድንበር ጉዳይ በሁለቱ ሀገሮች ንግግር ሊፈታ እንደሚችል ጠቁመዋል። ሁለቱ ሀገሮች ወደ ግጭት ሳይገቡ የድንበር ውዝግቡን ሊፈቱ የሚችሉባቸው በርካታ ስልቶች መኖራቸውንም አስታውቀዋል። አቶ ደመቀ በዚሁ ማብራሪያ የሱዳን መንግስት አላስፈላጊ በሆነ ሁኔታ ግጭቱን ከማባባስ እንዲቆጠብ ጥሪ አቅርበዋል። ጉዳዩን ዓለም አቀፋዊ ከማድረግ እንዲቆጠብ መጠየቃቸውንም የኢትዮጵያ የውጭ ጉዳይ ሚኒስትር አስረድቷል። ሱዳን ትሪቢዩን የተባለ ጋዜጣ የሱዳን ሰራዊት በኢትዮጵያ ላይ ትናንት ማክሰኞ ባልፋሽካ ጥቃት መሰንዘሩን ቢዘግብም የሰራዊቱ ቃል አቀባይ ናቢል አብደላ ሪፖርቱን ማስተባበላቸውን ረቡዕ ዕለት ከዚሁ ጋር በተያያዘ ዘገባ ያስነበበው AFP ጠቅሷል። ማንንም አላጠቃንም፣ ማንንም ለማጥቃት እቅድ የለንም። የማንም ሀገር ሰራዊት ግን ዓለም አቀፍ ድንበራችንን ጥሶ እንዲገባ አንፈቅድለትም። እንዲህ አይነቱን ጉዳይ በህጋዊ መንገድ መያዝ መብታችን ነው ሲሉ ናቢል ለAFP ተናግረዋል። በሌላ በኩል የሱዳን ታጣቂዎች ከአራት ቀናት በፊት በአብደራፊ ከተማ አስተዳደርና በምዕራብ አርማጮ ውስጥ ባሉ የተለያዩ የድንበር አካባቢዎች ከባድ መሳሪያ ሲተኩሱ መቆየታቸውን የምዕራብ ጎንደር ዞን አስተዳዳሪ አቶ ቢክስ ወርቄ ለአሜሪካ ድምጽ ተናግረዋል። በግብርና ዘርፍ የተሰማሩ አልሚዎች መፈናቀላቸውንም ጠቁመዋል።
ከፍተኛ የሆነ ተኩስ፣ የከባድ መሳሪያ ተኩስ ነው ሲተኩሱ የሰነበቱት። በዚህ በአካባቢው ሲያርሱ የነበሩ ሰራተኞች፣ ባለሀብቶች አሁን በመሳሪያው ተገደዋል። ወደ ኢንቨስትመንት ቀጠናው ሂዶ የሚያርሰው አርሶአደርና ባለሀብት አካባቢው ላይ ከባድ መሳሪያ ሲወድቅ ያው ናቹራል ነው ጥሎ ይወጣል። ስለዚህ ይሄ ተፈናቀለ ማለት ነው። በመሆኑም እየተፈናቀለ ነው።
ወደ አካባቢው ሲተኮስ የነበረው ከባድ መሳሪያ ከትናንት ጀምሮ መቆሙን አስተዳዳሪው አክለው ገልጸዋል። በከባድ መሳሪያ ተኩስ በንጹሐን ዜጎች ላይ የደረሰ ጉዳት መኖሩንና አለመኖሩም እንዲሁም አጠቃላይ ስለደረሰው ጉዳት የሚመረምር አጥኚ ቡድን ወደ ስፍራው መላኩን ገልጸዋል።
በመጠኑም ቢሆን ተኩሱ አቁሟል። እኛ በተደጋጋሚ እንደምንለው ምንጊዜም ቢሆን የሰላም አማራጭ እንከተላለን፣ ሰላም እናወርዳለን። በተለይ በጠረፍ አካባቢ የሚኖሩ የሁለቱ ሀገር ህዝቦች የተጎራበቱም በችግሩም በደስታውም አብረው የኖሩ ህዝቦች ናቸው። በእኛ በኩል አሁንም የትንኮሳ እንዲቆም እና የሰላም አማራጭ ቅድሚያ እንዲሰጥ ተደጋጋሚ ጥረት እያደረግን ነው ያለ። እንግዲህ እንደነገርኩሽ የምርመራ ቡድን እያጣራን ነው፣ አንተ እንዲያጣራ ልከናል አዋቅረን።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ሰሞኑን በአረበኛ ባሰፈሩት ጽሁፍ የኢትዮጵያም ሆነ የሱዳን ህዝቦች ምርጫ ሰላም መሆኑን ጠቁመዋል። ኢትዮጵያና ሱዳን እርስ በርሳቸው እንዲዋጉ የሚፈልጉ ኃይሎች አሉ ያሉት ጠቅላይ ሚኒስትር አብይ አህመድ እነዚህ ወገኖች መንግስትም ይሁኑ ሌሎች ኃይሎች በሁለቱ ህዝቦች መካከል ግጭት በማቀጣጠል ምንም ጥቅም አያገኙም ብለዋል። ከዚህ ጋር በተያያዘ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ሰሞኑን ባወጡት መግለጫ በኢትዮጵያና በሱዳን መካከል እየተባባሰ የመጣው ወታደራዊ ፍጥጫ አሳስቦኛል በማለት ሁለቱ ወገኖች ወደ ንግግር እንዲመጡ ጥሪ አድርገዋል። ሊቀመንበሩ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በሱዳን ሪፐብሊክ መካከል እየተባባሰ ያለውን ወታደራዊ ውጥረት በጥልቅ ትኩረት እየተከታተሉ ነው ብሏል። ከጽህፈት ቤታቸው የወጣው መግለጫ በሀገሪቱ ድንበር አካባቢ የሰው ህይወት በመቀጠፉ ጥልቅ ሐዘን እንደተሰማቸውም ጠቅሷል። ሁለቱ ወገኖች ከማንኛውም ወታደራዊ እርምጃ ሙሉ በሙሉ እንዲቆጠቡና ሁለቱ ወንድማማች ህዝቦች አጨቃጫቂ ጉዳዮችን በውይይት እንዲፈቱ ሙሳ ፋኪ ጥሪ ማድረጋቸውንም በጽህፈት ቤታቸው በኩል ይፋ የተደረገው መግለጫ አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ዘገባ ነው። ሱዳን የኢትዮጵያ ኃይሎች ድንበር ላይ ወታደሮችን ይዘው ገድለውብኛል ስትል ያቀረበችውንና አዲስ አበባ ውድቅ ያደረገችውን ውንጀላ በለም መሬት ሳቢያ ለአስርት ዓመታት የቆየውን ጸብ እንዲቀሰቀስ አድርጎታል ይላል አዣንስ ፍራንስ ፕሬስ በርዕሱ ላይ ያሰፈረው ዘገባ። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
አልፋስካ በተሰኘው መሬት ዙሪያ ላለው ውዝግብ መላ መጥፋቱ የደቀነው አደጋ የቀጠናውን መሪዎች ያስደነገጠ ሲሆን በመሬትና ውሃ ምክንያት ተቀናቃኝ የሆኑት ሱዳንና ኢትዮጵያ መካከል ያለውን ውጥረትም አስፍቶታል። ያሳለፍነው ሰኞ ካርቱም የኢትዮጵያ ሰራዊት 7 ወታደሮቿንና አንድ ሲቪል ባጫቃጫቂው አልፋስካ ምክንያት ባለፈው ሳምንት ገድለውብኛል ብላ ክስ ማቅረቧን ተከትሎ አዲስ አበባ የሚገኙትን አምባሳደሯን ጠርታ እንደምታነጋግር አስታውቃ ነበር። ሱዳን እንደምትለው ሰኔ 15 ቀን ወታደሮቿ ከድንበሯ ክልል ውስጥ ታግተው ወደ ኢትዮጵያ ከተወሰዱ በኋላ ተገለውና አካላቸው ጎሎ በአደባባይ ታይተዋል። ሁለቱም ሀገሮች የይገባኛል ጥያቄ በሚያነሱበት አጨቃጫቂ የድንበር አካባቢ ተገኝተው ጉብኝት ያደረጉት የሱዳን ሰራዊት መሪ አብዱል ፈታህ አልቡራን በመሬታቸው ላይ ምንም አይነት አዲስ እንቅስቃሴ ወይም መተላለፍ እንዳይፈቅዱ ለወታደሮቻቸው ነግረዋቸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2021 ዓ.ም ምረት ከተካሄደው የመንግስት ግልበጣ በኋላ በስልጣን ላይ የሚገኘው ሰራዊት ይህ የሸፍጥ ድርጊት የሚታለፍ አይደለም ሲል ገልጿል። የኢትዮጵያ ሰራዊት በበኩሉ በተባለው ግልያ ውስጥ እጁ በምንም መልኩ እንደሌለበት በመግለጽ ምላሽ የሰጠ ሲሆን ትዕዛዝ ከተሰጠው ግን የሱዳን ኃይሎችን ከተያዙ መሬቶች እንደሚያስለቅቅ ቃል ገብቷል። አዲስ አበባ በበኩሏ የደረሰው አደጋ በአካባቢው ሚሊሻዎች ጋር በተደረገ ግጭት መሆኑንና የሱዳን ኃይሎች የኢትዮጵያን ድንበር ጥሰው መግባታቸውን ገልጻ ከሳለች። በሁለቱ ሀገራት ወታደራዊ ኃይሎች መካከል የሚደረገው ማስፈራራት እየተጠናከረ መሄዱን ተከትሎ የአፍሪካ ህብረትና የቀጠናው መሪዎች ሁኔታው እንዲበርድ ጥሪ ያቀረቡ ነው። የኢትዮጵያ ጠቅላይ ሚኒስትር ለጋራ ፍላጎታችንና ለጥሩ ጉርብትናችን ስንል በሚል በአረብኛ ጽሑፍ ባስተላለፉት መልእክትም መታቀብንና መረጋጋትን ጠይቀዋል። በርግጥ ሁለቱ ሀገራት በሚጋሩት ድንበር ላይ በሚገኘው ለመሬት ምክንያት የተፈጠረው አለመረጋጋት ቀደም ሲል ደርሶ ከነበረው ደም አፋሳሽ ግጭት የራቀ ነው። በህዳር ወር ላይ ከኢትዮጵያ ሰራዊት ጋር ቁርኝት ያላቸው የታጠቁ ሚሊሺያዎች በአልፋስካ ላይ 6 የሱዳን ወታደሮችን መግደላቸውን ጠቅሶ የሱዳን ሰራዊት የከሰሰ ሲሆን አዲስ አበባ ይህንንም ክስ ውድቅ አድርጋ ነበር። በኢትዮጵያ የሚገኙትን የአማራና የትግራይ ክልሎች ከሱዳን ገርዳፍ ክልል ጋር በሚያገናኘውና በሁለት ወንዞች በተከበበው አልፋስካ መሬት ዙሪያ የሚደረገው እሰጥ አገባ ከቅኝ ግዛት ዘመን የጀመረ ነው። አልፋስካ ወደ 12000 ስኩዌር ኪሎ ሜትር የሚሸፍን ሲሆን ባለሙያዎች እንደሚሉት በድንበር አካባቢ የሚገኘው ቁልፍ ዞን 250 ስኩዌር ኪሎ ሜትር የሚሆን ቦታ ነው። ከአንድ ክፍለ ዘመን በፊት በቅኝ ግዛት ወቅት የተፈረመ ስምምነት ምስራቃዊ አልፋስካ ድንበርን ለሱዳን እንዲሆን በማድረግ ዓለም አቀፍ ድንበሩ እንዲካለል አድርጓል። ከዛ ቀጥሎ ባሉት 10 ዓመታት ግን በሺዎች የሚቆጠሩ የኢትዮጵያ ገበሬዎች በዝናብ ወቅት አካባቢውን በማረስ ሰብሎችን ቢያበቅሉበትም በተለያዩ ጊዜያት የሱዳን ወታደሮች ከአካባቢው ያባረሯቸዋል። እንደ አውሮፓውያን አቆጣጠር በ1995 በወቅቱ የግብጽ ፕሬዝዳንት የነበሩት ሆስኒ ሙባረክ አዲስ አበባን ሲጎበኙ የተደረገውን የግድያ ሙከራ ተከትሎ በአዲስ አበባና በካርቱም መካከል ያለው ግንኙነት ሻከረ። ለጥቃቱ ሱዳንን ተጠያቂ ያደረገችው ኢትዮጵያ ወታደሮቿን ወደ አልፋስካ ላከች። ከዛን ጊዜ ወዲህ በሺዎች የሚቆጠሩ የኢትዮጵያ ገበሬዎች በአካባቢው በመስፈር ለኢትዮጵያ መንግስት ግብር ይከፍላሉ። በካርቱምና በአዲስ አበባ መካከል ለዓመታት የተካሄዱ ድርድሮችም ምንም አይነት ስምምነት ላይ መድረስ አልቻሉም። አልፋስካ በኢትዮጵያ አስቸጋሪ ሁኔታ ውስጥ ከሚገኘውና ከጥቅምት 2013 ዓ.ም ጀምሮ በፌዴራል ኃይሎችና በህወሓት መካከል ደም አፋሳሽ ግጭት ከተካሄደበት የትግራይ ክልል ጋር ይዋሰናል። ግጭቱን የሸሹ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሱዳን በመግባታቸው በሁለቱ ሀገራት መካከል ያለውን ውጥረት አባብሶታል። በጦርነቱ ወቅት ጠቅላይ ሚኒስትር አብይ በከፍተኛ ሁኔታ የተማመኑት በአማራ ክልል ኃይሎች ላይ ቢሆንም ዲፕሎማቶች ለሰላም ንግግሮች ግፊት ማድረጋቸውን ተከትሎ በመካከላቸው አለመግባባት ተፈጥሯል። በርካታ የአማራ ባለስልጣናት አልፋስካ ህጋዊ መሬታቸው እንደሆነ የሚያምኑ በመሆናቸው አንዳንድ ተንታኞች ምናልባት ጠቅላይ ሚኒስትር አብይ በግዛት ይገባኛል ፍላጎታቸው ላይ ውሳኔ ለመስጠት ችግር ይገጥማቸው ይሆናል ብለው ይፈራሉ። ሱዳንም ሆነ ኢትዮጵያ በሀገራቸው ውስጥ አሳሳቢ ኢኮኖሚያዊና ፖለቲካዊ ችግሮችን እያስተናገዱ ነው። ኢትዮጵያ ከትግራይ በተጨማሪ በቤኒሻንጉልና በኦሮሚያ ክልሎች የሚነሱ ውስጣዊ ሁከቶች አሉባት። በጥቅምት ወር በተካሄደ የመፈንቅለ መንግስት ቡርሃን ስልጣን በያዙባት ሱዳን ደግሞ የሲቪል አገዛዝ እንዲኖር የሚጠይቁ ሰላማዊ ሰልፎች በኃይል እንዲበተኑ ሲደረጉ ቆይተዋል። በእርሻ መሬት ላይ የሚካሄደው የድንበር ላይ ይገባኛል ጥያቄ በሁለቱ ሀገራት መካከል የሚገኝ የተፈጥሮ ሀብት ዙሪያም ስጋት ፈጥሯል። በተለይ ደግሞ ኢትዮጵያ በአባይ ላይ በምትገነባው ግዙፍ ግድብ ላይ የአባይ ወንዝ ተፋሰስ ሀገሮች መካከል አንዷ የሆነችውና በግድቡ አሞላልና እንቅስቃሴ ዙሪያ አሳሪ ስምምነት እንዲደርስ ግፊት ከመታደርገው ግብጽ ጎን ለጎን ሱዳን የኢትዮጵያ ህዳሴ ግድብ የውሃ አቅርቦቷን ስጋት ውስጥ ይከታል ብላታምናለች። ኢትዮጵያ ግን ግፊቱን ተቋቁማ በየካቲት ወር ላይ በግድቡ አማካኝነት ኤሌክትሪክ ማመንጨት መጀመሯን አስታውቃለች።
አመሰግናለሁ ስምኝሽ። አድማጮች፣ ተከታዩ ደግሞ ወደ አፋር የሚወስደን ርዕስ ነው። በአፋር ከድርቁ በተጨማሪ የተቀበሩ ፈንጂዎች እያደረሱ ያሉትን ችግር ይመለከታል። ኢትዮጵያ ውስጥ ለ19 ወራት በተካሄደው ጦርነት ወቅት የተቀበሩ ፈንጂዎች በአፋር ሰሜን ምዕራብ አካባቢ ላሉ እረኞች አስከፊው ድርቅ በተጨማሪ ሌላ ራስ ምታት ሆኖባቸዋል ይላል። በተቀበሩ ፈንጂዎች ሳቢያ የህጻናትና የእንስሳት ህይወትን በመቅጠፍ ላይ መሆኑም ተገልጧል። በዚህም ምክንያት ሰዎች ውሃ ወደሚገኝበት ሄደው ለመቅዳት መፍራት ጀምረዋል ይላል ሄንሪ ዊልከንስ ከጭፍራ በላከው ዘገባ። እንግዲህ ወልዴ እንዲህ ያቀርበዋል።
በኢትዮጵያ መንግስትና በአጋሮቹ በአንድ ወገን እና በትግራይ ኃይሎች በሌላ ወገን ሲካሄድ የነበረው ጦርነት ጋብ ብሎ ሊሆን ይችላል። በምዕራብ አፋር የሚገኙ እረኞች ግን በሕይወት ለመቆየት ትግል ላይ ናቸው። በአደገኝነቱ የተመዘገበ ድርቅ በአፍሪካ ቀንድ በመከሰቱ በሚሊዮን የሚቆጠሩ እንስሶች ረግፈዋል። በተዋጊዎቹ ተቀብረው የተተዉት ፈንጂዎች ይህን አደጋ ይበልጥ አወሳስበውታል። የከብት አርቢው ሐሰን አረብቲ ሐሰን የአራት ዓመት ልጅ በተቀበረ ፈንጂ ተጎድታለች። ከብቶቹም በፈንጂው እያለቁ ነው።
ያላታይ ፈንጅቴ ልባሮን ነገራቴ ፈንጅቴ ኩምብላሊ ከባክ አበሄኔ ላሐታ
የተቀበሩ ፈንጂዎች በየቦታው አሉ። ላያቸው ላይ እየቆሙ ብዙ ከብቶች አልቀዋል። ፍየሎች ይረግጡታል፣ ይፈነዳል።
የተቀበሩ ፈንጂዎችና ሌሎች አይነት ፈንጂዎች በብዛት ከመገኘታቸው የተነሳ ፈንጂዎቹ የታሸጉበትን የእንጨት ሳጥን ለሌሎች ነገሮች ግንባታ መዋል የተለመደ ሆኗል። የ9 ዓመቱ አሊ ዑመር እንዳለው የ10 ዓመት ጓደኛው ከእርሱ ጋር ፍየል ጥበቃ ላይ ሳሉ በተቀበረ ፈንጂ ሕይወቱን አጥቷል።
ከጓደኛዬ ጋር ፍየሎቹን ጥበቃ ነበር የወጣ ነው። ጓደኛዬ ግን ሕይወቱን አጣ። እንጨት ወደ ፈንጂዎች እየወረወረ እየተጫወተ ነበር። አንዱን ብድግ አድርጎ ወደ መሬት ወረወረው።
አሊም ጉዳት ደርሶበት ነበር። አባቱ ዑመር ሀዴቶ እንደሚሉት የተቀበሩትን ፈንጂዎች ፍራቻ ውሃ ያለበት ቦታ ሄደው መቅዳት አልቻሉም።
ሰዒዕ አባረካ ሰዳይቲ አባረካ ለሒ አበርኒኪ ሄልታ
እዚህ ሰውንም ሆነ እንስሳትን ችግር ላይ የጣለ ከባድ ድርቅ አለ። ማህበረሰቡ ምን ማድረግ እንዳለበት አያውቅም። ለቤተሰቤ ምግብና ለእንስሶቹ መኖ ለመግዛት ብዙ ብር አወጣለሁ። ቀድሞ በምንኖርበት አካባቢ የተቀበሩት ፈንጂዎች በአስቸኳይ እንዲጸዱልን እንፈልጋለን።
የአካባቢውን ሰዎች ካነጋገረ በኋላ የትኛው ወገን ነው ፈንጂውን የቀበረው የሚለውን ቪኦኤ ማረጋገጥ አልቻለም። አቶ በቀለ ጎንፋ በአዲስ አበባ የሚገኝና የፈንጂ ጉዳተኞችን የሚረዳ ትርፋማ ያልሆነ ድርጅት ኃላፊ ናቸው። እሳቸው እንደሚሉት በኢትዮጵያ በሚገኙና እንደ ጭፍራ ባሉ ፈንጂ በተቀበረባቸው ቦታዎች ያሉ ሰዎች እርዳታ ያስፈልጋቸዋል።
Number one is the medical treatment. And then
ቅድሚያ የሚሰጠው ለሕክምና ነው። ከዚያም የምክር አገልግሎትን የሚጨምር የማህበራዊ ስነ ልቦና እገዛ ሊሰጣቸው ይገባል። ያንን ነው ድርጅታችን በተለይ የሚያከናውነው። አጠቃላይ ህዝቡና በአካባቢው የሚገኙ ማህበረሰቦች ከተቀበረ ፈንጂ አካባቢ እንዲርቁ ስለሚያስከትለው አደጋ ትምህርት ሊሰጣቸው ይገባል።
በጭፍራ የሚገኙ ሰዎች በደረሰው አስከፊ ድርቅ ሳቢያ ለእንስሶቻቸው የሚሆን መኖና ለራሳቸው የሚሆን ውሃ ለመቅዳት ፍለጋ ከሄዱ የተቀበሩ ፈንጂዎች ከሚፈጥሩት አደጋ ጋር መጋፈጥ ግድ ይሆንባቸዋል። ሄንሪ ዊልኪንስ ለቪኦኤ ከጭፍራ ለላከው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። አድማጮች አሁን ለምሽቱ ወየመጨረሻ ወዳደረግነው ዘገባ ነው የምንሻገረው። እስከ ዛሬዎቹ ሁሉ አፍሪካ ከፍተኛ መሆኑ የተዘገበው ድርቅ በእጅጉ የጎዳው ንጹህ የመጠጥ ውሃ ፍለጋ ራሳቸውን ለአደጋ አጋልጠው በርካታ ኪሎ ሜትሮችን መጓዝ ግድ የሆነባቸው በገጠር የሚገኙ ሴቶችና ልጃገረዶች ናቸው። ዋተር ኢዝ ላይፍ የተሰኘውና መሠረቱን በዩናይትድ ስቴትስ ያደረገው የበጎ አድራጎት ቡድን በየመንደሩ ለመኖሪያና ትምህርት ቤት ቅርብ የሆኑ የውሃ ጉድጓዶችን ያዘጋጃል። ጁማ ማጃንጋ ከአሎፖስ ኬንያ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
በኦሌፖሎስ መንደር አቅራቢያ በሚገኘው የኪሊማንጃሮ ተራራ ዙሪያ የሚገኙ ሴቶች ላገኙት የውሃ ስጦታ ምስጋናቸውን በዝማሬ ያሰማሉ። በኬንያ ሕገ መንግስት ውሃ ለዜጎች የተረጋገጠ መሰረታዊ መብት ነው። ይሁን እንጂ ራቅ ብለው በገጠር ለሚኖሩ የማህበረሰብ አባላት ንጹህ የመጠጥ ውሃ ተደራሽነት አሁንም ችግር እንደሆነ ነው። አሊስ ፓስሎይ የኦሌፖሎስ ነዋሪ ናቸው።
ንጹህ የመጠጥ ውሃ ፍለጋ ድንበር አቋርጠን ወደ ታንዛኒያ በመዝለቅ በርካታ ኪሎ ሜትሮችን እንጓዝ ነበር። አንዳንድ ጊዜ እዛ የሚያገኙን ሰዎች የውጭ ዜጎች በመሆናችን ስቃይ ያደርሱብናል። በምንለብሰው ሹካስ የአህያ ኩበት ሰብስበን እንድንሸከም ይነግሩን ሁሉ ነበር። ይህ ሆን ብሎ ለማሰቃየት የሚደረግ ነው።
ሌላኛዋ የኦሌፖሊስ ነዋሪ ኔልሰን ቲናኦ ይባላሉ።
የድህነታችን መጠን እጅግ ከፍተኛ ነው፣ ምክንያቱም ከብቶቻችን በውሃ እጥረት ይሞቱ ነበር። የግጦሽ ሳር ሊኖር ይችላል፣ ያለ ውሃ ግን ከብቶች አይሰነብቱም።
በየጊዜው ተደጋግሞ ዘለግ ላለ ጊዜ የሚቆየው ድርቅ ከፊልና ሙሉ በረሃማ በሆነው አካባቢ ያለውን የውሃ ችግር እጅግ ያባብሰዋል። በዚህ ሁኔታ ውስጥ በእጅጉ የሚጎዱት ሴቶችና ልጃገረዶች ናቸው። ውሃ ሕይወት ነው የተሰኘው መሰረቱን በዩናይትድ ስቴትስ ያደረገው በጎ አድራጎት ድርጅት ሴቶችና ልጃገረዶች ንጹህ የመጠጥ ውሃ እንዲያገኙ ይሰራል። የውሃ ጉድጓዶችና ማቆሪያዎችን እንዲሁም የዝናብ ውሃዎችንም በመያዝ ውሃ ፍለጋ የሚደረገውን የረጅም ርቀት ጉዞ እንዲቀንስ ያደርጋል። በኬንያ ውሃ ሕይወት ነው የተሰኘው ድርጅት ረዳት መስራች ጆይስ ታኒያን ስለዚሁ ጥረት ይናገራሉ።
Spending their whole day fetching water it prevented a lot of girls from going to school.
ሙሉ ቀናቸውን ውሃ ለመቅዳት ስለሚያጠፉ ብዙ ልጃገረዶችን ወደ ትምህርት ቤት እንዳይሄዱ አድርጓል። ትምህርት ቤት ደርሰው የማያውቁ በርካታ አዋቂ ሴቶችን በዚህ ማህበረሰብ ውስጥ ልታገኝ ትችላለህ። እጅግ ብዙ ነው። ስለዚህ በፕሮጀክታችን ማተኮር የምንፈልገው በከፊልም ህይወታቸውን ለመለወጥ በሚያስችላቸው ነገር ላይ ነው።
ነዋሪዎቹ የውሃ ፕሮጀክቱ ትልቅ ልዩነት ማምጣቱን ይገልጻሉ። ኢፕቴክ ኦሊ ኪየስኪ በኦሌፖሊስ የማህበረሰቡ መሪ ናቸው።
እውነት ለመናገር ህይወታችን ለበጎ ነገር ተቀይሯል። ልጆቻችን አሁን ወደ ትምህርት ቤት እየሄዱ ነው።
ሌላኛዋ የኦሌፖሊስ ነዋሪ ማርጋሬት ካሌም እንዲሁ ይላሉ።
ሳይ ቱናና
Now it feels like paradise. There is no
አሁንም ገነት የሆነ ይመስላል። ምንም ችግር የለም። ውሃ ተቀዳለ፣ ልብስ ታጥባለ፣ ልጆች ለትምህርት ቤት ንጹህ ሆነው ይዘጋጃሉ። ብዙ ትርፍ ጊዜ አለ። አሁን ያለንበት እጅግ በጣም ጥሩ ነው። ያ በመሆኑም ደስተኞች ነን።
በካጄዶ ወረዳ በተለያዩ መንደሮች በተጠናቀቁ 25 የተለያዩ የውሃ ጉድጓዶች ከ100,000 በላይ ነዋሪዎች ተጠቃሚ መሆናቸው እጅግ የሚያኮራ ስራ መሆኑን በኬንያ የውሃ ሕይወት ነው ተባባሪ መስራች ጆይስ ታኒያን ይገልጻሉ።
That essential barrier can be removed. Water's there. Now people can develop.
ያ መሰረታዊ ማነቆ ተገፋል። አሁን ውሃው በቦታው ስላለ ሰዎች ማልማት ራሳቸውን መቀየር ይችላሉ። ታውቃለህ? ያ ማለት ለኔ ህልም ነው። እንዲያውም በህይወቴ ትልቁ ጥሩ ነገር ነው። ፍሬው አፍርቶ ስታይ፣ ያ ፍሬ ማደጉን ስትመለከት፣ ሰዎች ራሳቸውን ሲያሻሽሉ ማየት ያ ተአምር ነው።
ውሃ ህይወት ነው የሚለው አባባል ለኦሊፖሊስ ነዋሪዎች ከዚህ የበለጠ ትርጉም ሰጥተው አያውቅም። የመንደሩ ሴቶችና ልጃገረዶች በዝማሪያቸው እንደሚገልጹት በሌሎቹ አብዛኞቹ የኬንያ መንደሮች የሚገኙ ሰዎች አሁንም ውሃ ያስፈልጋቸዋል።
አመሰግናለሁ ደረጀ። አድማጮች ለምሽቱ ያዝናቸውን ዘገባዎች አጠናቀቅን። አሁን ወደ ሁለተኛው አጋማሽ ቅንብሮች ነው የምንሻገረው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚያስተላልፈው ስርጭት ታዲያ እስከ ምሽቱ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችንም 3 ሰዓት ከ44 መሆኑን ነው የሚያመለክተው። ቀዳሚውም ወደ ትግራይ ይወስድናል። የኢትዮጵያ መንግስት የሰሜን ኢትዮጵያን ጦርነት በሰላማዊ መንገድ ለመፍታት መወሰኑን መግለጹን ተከትሎ የመቀሌና የውቅሮ ከተሞች ነዋሪዎችን ያነጋገረው ዘጋቢያችን ሙሉጌታ አጽብሃ ተከታዩን አድርሶናል።
የኢትዮጵያ ገዢ ፓርቲ ብልጽግና ስራ አስፈጻሚና ማዕከላዊ ኮሚቴዎች በስብሰባቸው ጦርነቱ በሰላማዊ መንገድ መፍትሄ እንዲያገኝ ውሳኔ ማስተላለፉ ተከትሎ በጉዳዩ ላይ አስተያየት የሰጡ የመቀለ ከተማ ነዋሪ አቶ ነቢያት ታዘበ
የትግራይ ህዝብ በተለያየ አጋጣሚዎች ከጦርነቱ በፊት በሰላማዊ ሰልፍም በምናምን ሁሉ በሰላማዊ መንገድ እንዲፈታ ሲጠይቅ ሲናገር ነበር። ከመጀመሪያውም ይቻል ነበር፣ ግን ያም ሆኖ አሁንም ቢቻል ዞሮ ዞሮ መፍትሄው በሰላማዊ መንገድ እልባት ማግኘት ነውና ወደዛ መሄዳቸው ጥሩ ነው። ግን ስቲል የሚያጠራጥር ነገር ግን ማለት ጊዜ ለመውሰድ ወይ ለማጓተት ነው ወይስ ከልብ በሰላም እንዲፈታ ፈልገውት ነው የሚያጠራጥር ነገር ግን አለው። ምክንያቱም አሁን ለሰላም ዝግጁ ነኝ ስትል ዝግጁ መሆንህን የምታሳይበት መብራት አለ፣ ስልክ አለ፣ የባንክ እነዚህን ነገሮችን ዘግተህ ለሰላም ዝግጁ ነኝ ብለህ ትንሽ ያጠራጥራል ምን ያህል እውን ይሆናል የሚል።
አቶ ገብረ ሐዋርያ መብራቱ የተባሉ ሌላ አስተያየት ሰጪ በበኩላቸው
ህዝቡ ማለት ለረጅም ጊዜ ማለት ነው ተዘግቶ ነው ያለ። ይሄ መንግስት አሁኑን ሰላም ቢል ማለት ነው ጊዜ ለመሸመት ካልሆነ በስተቀር ፋይዳ ይኖረው ብዬ እኔ አላምንም።
ችግሩ ለመፍታት ህገ መንግስታዊነት ባከበረ ሀገራዊ ጥቅምን በሚያስከብር መንገድ እንዲሁም በአፍሪካ ህብረት አመቻችነት እንዲካሄድ ተወስኗል በሚል ጉዳይ ላይ አስተያየት ያላቸው አቶ ሰለሞን በርሃም
በብልጽግና ፓርቲ ያቀረበው የድርድር ቅድመ ሁኔታ ላይ ያስቀመጣቸው ሁለት ነገሮች፣ በተለይ አንዱ የህገ መንግስትን መሰረት ያደረገ ድርድር እንዲደረግ ፈልገዋል። ስለዚህ ድርድሩ ሲቀመጥ ደግሞ ህገ መንግስቱን መሰረት ያደረገ ሲባል አንድ ሀገር ላይ ትግራይ ክልል ነች ብሎ ነው የሚያስቡት። ክልል ነችም እና አሁን ነገ ምንድን ነው የሚፈልጉት እነሱ? ሰራዊት እንዲፈርስ ይፈልጋሉ ማለት ነው። ትግራይ ሰራዊት ከሌላት ደግሞ ያው ድጋሜ የእኛ ዘር ለማጥፋት ነው የሚንቀሳቀሰው የኢትዮጵያ መንግስት ብዬ ነው የማስበው። ስለዚህ እሱም የሚሆን አይመስለኝም። ሁለተኛውም አፍሪካ ህብረት እንዲያደራድረን ሌላ አካል ያስፈልገን የሚል ያስቀምጠዋል። አፍሪካ ህብረት ደግሞ ጦርነቱ ህጋዊ ነው ብሎ መርቆ የሸኘ ነው ብዬ ነው የማስበው። ስለዚህ አሁንም ይህንን የሰላም ሁኔታ ይሳካል የሚል እምነት የለኝም በዚህ ምክንያት ማለት ነው።
ሌላው አስተያየት ሰጪ አቶ ጊደይ ገብረ ጻድቅ የተባሉ የመቀለ ከተማ ነዋሪ
ለሰላም ነው ዋናውን ትግል የነበረውን መጀመሪያ የትግራይ ህዝብና የትግራይ መንግስት። ስለዚህ ለሰላም ስለነበረ እኛም አሁን ደግሞ ሰላም ፈላጊዎች ነን። ስለ ሰላም ነው አሁን ደግሞ የምንታገል ያለ ነው። ስለዚህ ሰላሙን በደንብ ነው የምንቀበለው። በሰላሙ ላይ ግን የትግራይ ህዝብና የትግራይ መንግስት ተጠቃሚ መሆን አለበት። ራሳችን በራሳችን ውሳኔ ስለሰጠን ነው። እነሱ ደግሞ አልፈለጉትም። ለዚህ ደግሞ ሰላም ፈልገን ነው ይሄን ያደረግነው። ስለዚህ እዚህ የመረጠውን ነው እኛን የመረጥነው፣ ግን ሳንፈልግ አስገቡ። አሁን ደግሞ ሰላሙን እንፈልጋለን። የምንፈልገው ግን አንድ ሰው ህዝቡ በራብ በህመም ሆስፒታል እየገባ ህክምና እያጣ ነው ያለው። ስለዚህ የነዳጅ መዝጋት አለ፣ የኢንተርኔት የቴሌፎን ሁሉም መዝጋት አለ። ይህን መከፈት አለበት።
የውቅሮ ከተማ ነዋሪ አቶ ገብረ ሚካኤል ኪዳነ ማርያም የተባሉ በበኩላቸው
የአብይ መንግስት ሰላም ለማምጣት አሁን ድርድር አካሂዳለሁ እያለ ነው። እኔ እንደሚመስለኝ ግን ቴሌኮሙኒኬሽን፣ መብራት እና የመንግስት ሰራተኛ በጀት፣ ባንክ፣ እነዚህ መሰረታዊ አገልግሎቶች ካለቀቅ የሰላም ጭላንጭሉ ሊጠፋ ይችላል፣ ላይመጣም ይችላል የሚል ሀሳብ አለ።
ሌላው ውቅሮ ከተማ ነዋሪ አቶ ገብረ እግዚአብሔር ገብረ መድህን
በእኔ ግምት ሰላም ነው፣ ዛሬ የሚያወራው ነገ ስለማይደግመው ሰላም ይቀበላል ብዬ አላስብም። ሰላም የሁሉ መሰረት ነው። ሰላም ስለኖሮ ነው እኛ ሰርተን እዚህ ደረጃ ላይ የደረሱ። ሰላም ቢሆን ግን ያው ከማንም በላይ ተስፈኛና ደስተኛ።
ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
አድማጮች የተከታዩ ርዕስ ደግሞ ወደ ቤንሻንጉል ጉሙዝ ይወስደናል። ከዚህ ቀደም የቀረበ መፈናቀል ወደ ሴተኛ አዳሪነት የገፋት የአራት ልጆች እናት ታሪክን ይመለከታል። ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናት ተፈናቃይ ተወልዳ ያደገችው የተማረችውና ትዳርም የመሰረተችው ቤንሻንጉል ጉሙዝ ክልል ውስጥ ነው። ቤተሰብ መስረታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለገብ ንግድ ስራ ትተዳደር ነበር። ይሁንና ከአንድ አመት ተኩል በፊት ማንነትን መሰረት ያደረገ ጥቃት ለከፍተኛ እንግልት እንደዳረጋት ተናገራለች። በለቱ ለስራ እንደወጣ ያልተመለሰው ባለቤቷ በህይወት ይኑር ይሙት አታውቅም። መፈናቀል በርሷና በቤተሰቧ ላይ እያደረሰባት ያለውን መከራም አጋርታናለች። አስቴር ምስጋናው ናት ያነጋገረቻት።
ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናቷ ተፈናቃይ ተወልዳ ያደገችው የተማረችውና ትዳር የያዘችው በቤኒሻንጉል ጉሙዝ ክልል ውስጥ ነው። ቤተሰብ መስርታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለገብ ንግድ ስራ ትተዳደር ነበር።
ያው እሱ ወደ ገጠር አረቂ እየወሰደ ይሸጣል፣ እኔም አግዘዋለሁ። ከእሱ ጋር ከተገናኘን ከአንድ አመት በኋላ ልጅ ወለድኩ። ከዛ ያው እኔ ልጆችን በሰራተኛ ሰጥቼ አልተቀመጥኩም፣ እሰራለሁ። እሱም ይሰራል፣ እኔም እሰራለሁ። እሱ ያው እንዳልኩሽ ገጠር እየወሰደ አረቄ ጉምዞች ይሸጣል፣ ከዛ ደግሞ ተመልሶ ይመጣል። አሁንም እንደዚህ አለው። ከሳምንት ሁለት ቀን ነው የሚሄደው። እንደዛ እያደረገ ነበር የሚሰራ ነበረ። እኔም ደግሞ የራሴን ፊናዬን ልጆችን በሰራተኛ አስቀምጬ እኔም በየአካባቢዬ ዞርኩኝ። አሁን ለምሳሌ ሚጥሚጣ ሲደርስ ሚጥሚጣ ሰብስቤ በኩንታል ወደ አዲስ አበባ ወስዳለሁ። በላይ የምትባል ሀገር አለች፣ እዛች ሄጄ ቅቤና ማር ይዤ ወደ አዲስ አበባ ሄዳለሁ። ወስጄ እሸጣለሁ፣ ደግሞ ተመልሼ አንዳንድ ነገሮች ይዤ እመጣለሁ። ከዛ አምጥቼ እዚህ እሸጣለሁ። ምግብ ቤትም እሰራ ነበር የራሴ አንድ ሁለት አመት እንደሰራውኝ። ዞሮ ዞሮ ችግሩ ተፈጠረና ወጣን እንጂ እሱንም ሰራ ነበር። በኋላ ላይ ምግብ ቤት ጀምሬ ነበረ፣ ገና ስራ ነበረው። እንዳልኩሽ ከበላይ አቅቤና ማሪጅ ሄድና ከአዲስ አበባ ደግሞ ሳልባጅ መጥቼ እሸጣለሁ። ያው ድባጤ መኖሪያዬን አድርጌ እንቅስቃሴ ብዙ ቦታ ነው ብዬሻለሁ። ይሄዳሉ፣ እስካል መሀል ድረስ ይሄዳሉ። በዛ በሱዳን ራሱ ልብስ ሲሰጡኝ አምጥቼ እሸጣለሁ። ይሄ እንትን ቢጃማ ምናምኖች
በ2013 ዓመተ ምህረት በህዳር ወር በአንድ ሌሊት በአካባቢው በተፈጠረው ማንነትን መሰረት ያደረገ ጥቃት መንታ የ7 ዓመት፣ የ4 ዓመትና የ5 ወር በአጠቃላይ 4 ልጆቿን ይዛ ከቤት እንደወጣች ትናገራለች።
ሌሊት ላይ ነው በቃ እንደዚህ አይነት ነገር ሲከሰት ልጆቼን ይዤ ወጣሁኝ። እንደውም ይዞኝ የወጣው ባለ አምቡላንስ ሹፌር እሱ አሁን በህይወት የለም። ልጆችን ይዤ መጥቼ ራንች እንደ ህዝቡ ተቀመጥ አንድ ሳምንት አካባቢ ቆይቻለሁ። ልጆች ይዤ ምንም ነገር የለም ማለት ያው ብስኩት ባያለሽ የከተማው ሰው አምጥቶ ይሰጣል። እንደገና ደግሞ ያው የውሃም ችግር አለ። የልብስ አልባሳት ችግር ስለነበረ በቃ እኔ ተስፋ ቆረጥኩኝና በቃ ለምኜ ልብላ እነዚህ ልጆች ይዤ በራብ መሞት አልፈልግም ብዬ ወጣሁኝና ከዛ በኋላ በቃ ቀጥታ ቻግኒ ገባሁ። ከቻግኒ ወደዚህ መጣሁ።
ባለቤቷም በዛው ዕለት ለስራ ወደ ገጠር እንደወጣ ግጭቱ በመከሰቱ የት እንዳለም እስካሁን እንደማታውቅ ትናገራለች።
አመት ከስንት ወሩ ነው እንግዲህ እስካሁን አድራሻው የለም። ይሙትም ይዳንም አናውቅም፣ ሲኖር አናውቅም። አንድ አመት ከአምስት ወር አካባቢ ሊሆነው ነው እንግዲህ።
ከዚህ በኋላ የህይወት መንገዷ ሙሉ በሙሉ መቀየሩን ታስረዳለች።
ያው ባህር ዳር ከገባው በኋላ መጀመሪያ አንድ አራት ወር የሆነ ሰው ቤት ተጠጋውኝ። የአካባቢው ሰው ሸራና ሳጠራ ገዝቶ አዋጥቶ የሆነች ሴት እኛ ጋር ትጠጋ ብለው ባልና ሚስቶች የሆነ ቦታ አረቂ የሚሸጡበት ቦታ ነበረ፣ ያንን እንደ መጠለያ ሰጡኝ። አራት ወር ምናምን ስቀመጥ እኔ ሁሌ ማልቀስ ነው ስራዬ፣ ሁልጊዜ ማልቀስ ነው። ግን በዛ ውስጥም ሁኜ እኔ ስራ ሞክራለሁ። ሰው እንደዚህ የሆነች ሳንቲም ነገር ብር ነገር ሲሰጡኝ ያችን ሰብስቤ የሆነ ነገር ሞክራለሁ። ማስቲካ ገዝቼ ለልጆች ለአንደኛው ማስቲካ ለአንደኛው ብስ እንትን ከረሜላ ገዝቼ እኔ ደግሞ ሻይ ይዤ ህፃኗን አዝዬ ብዙ ጊዜ ሞክሬያለሁ። ግን አይሸጥም፣ ተስፋ ቆርጣለሁ። በቃ በጣም የሆነ በህይወት አለመኖርን ሁሌ እመኛለሁ። ሁል ጊዜ ስቲል አሁንም በቃ እንደዛ ነው። በቃ ያስጠላኛል ህይወት። ልቀቅዬ ይዤ ወጥቼ ሞክሬያለሁ። ሻይም እንደዚሁ እያዞርኩ ሞክሬያለሁ። ቡና ራሱ ቡና አንድ ስቲም ቡና አፍልቼ ይዤ ወጣለሁኝ። ግን ምንም ይገዛኝ የለም። ለምን የሚያቀኝ ሰው የለም። በዛ ላይ ልጅ አዝዬ ነው ህፃና ዝዬ ስለሆነ እንደውም እንደ ሌላ ነገር ነው የሚያዩን። ሶስቱ ልጆች በእግራቸው እኔ እሷና ዝዬ ስንሄድ እንደ ሌላ የሆነ የሚያበረታታ ምናምን ሳይሆን በቃ ከባድ ነው። በቃ ብቻ እንደገና በጣም በጣም ትልቁ ችግር ያው የምግብ ችግርም ነበረ። ባለ ሆቴሎችን ለምኝ እንደ ትርፍራፊ እንዲሰጡኝ ማለት ለስራ ምናምን ስላቸው ፈቃደኛ አልሁን ሲሉ ባቄላ ልሽጥበት በሆቴላችሁ እያጸዳውን ስል እንቢ ሲሉ፣ ከዛ በኋላ ደግሞ እሺ ትርፍራፊ ስጡኝ ብዬ ያው ትርፍራፊ ለሁለት ወር አካባቢ የነሱን ትርፍራፊ ማታ ማታ እየወሰድኩ ልጆች እንዳያዩ ያደረኩኝ ደረቋን በወጥ እየበላን እንትናን ያችን እርጥቧን ደግሞ ፈርፈር አድርጌ እንዳይለዩት እያደረኩ እንበላዋለን። ከዛ በላይ ግን በቃ አከራዮች በጣም ነው የሚያሰቃዩት። በቃ በጣም ስቃይ ነው። በወር ነው ልቀቂ የሚሉኝ፣ በየወሩ ነው ልቀቂ የሚሉኝ። ሲጀመር ቤት ክራይ ስጠይቅ ራሱ አራት ልጅ አለኝ ስላቸው አያከራዩኝም። በቃ እንደዚህ አንድ ቤት ልቀቂ ከተባልኩ በጣም ተሰቃይቼ ነው ሌላ ቤት የማገኘው። በጣም በቃ በጣም ተሰቃይቼ ግን ደግሞ ካገኘሁኝ በኋላም አንድ ወር እንደቆየው ልቀቂ ይሉኛል። ልጆች ረበሹ፣ ልጆች እያጠፉ ይሉኛል። በቃ እኔ ማልቀስ ነው። ልጆችን በቃ ልገላቸው ነው የምደርስ፣ ልገላቸው በቃ ዝም ብለሽ ነቂያቸው ነቂያቸው ሁሉ ይለኛል። እራስሽን አጥፊም ይለኛል።
አሁን በባህር ዳር ከተማ የምትገኘው ይች ተፈናቃይ አራት ልጆቿን አብልታ ለማሳደግ ባለመቻሏ ማታ ማታ መንገድ ዳር በመቆም የሴት አዳሪነት ስራ መስራት መጀመሯን ትናገራለች።
ቀን ቀን ልብስም ካገኘሁ አጥባለሁ፣ እንጀራም ጋግር ካሉኝ ይጋግራለሁ። እንደገና ደግሞ እቤትም እርድ አሽጋለሁ። እርድ አሽጌ ለባለሱቆች እሰጣለሁ። ሁትም ለሊት ተነስቼ ወጥቼ ኮርክ ይለቅማለሁ። ያችን አጠራቅሜ እሸጣለሁ። እና በቃ ሲጨንቀኝ ግራ ሲገባኝ እነዚህን አራት ልጆች ትቼ በቃ ለሊት ማታ በቃ አልነግራቸውም ድብቅ እንትን ብዬ የት እየሄድሽ ነው እናታችን ሲሉኝ እንኳን አይ የትም አልሄድም ሰው ቤት ስራ ተቀጥሬ ማታ ማታ ካልሰራሽ እያሉኝ ነው ብዬ ማታ ትቻቸው ሄዳለሁ። በቃ ቀበሌ አምስትና ስድስት እየሄድኩኝ ቆሜ ወንድ ሳገኝ ሄጄ አድራለሁ። እኔ አላውቅበትም እንደዚህ አይነቱ እንትኑም የለኝም ነበረ፣ ግን ሳልፈልገው እንደዛ አይነት ህይወት ውስጥ ገባሁኝና ማለት በቃ ስራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን እራሱ ፈራቸዋል። እንደው ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ።
መጠለያ ጣቢያም ሆነ አሁን በምትኖርበት አካባቢ ለተፈናቃዮች የሚሰጠው ትኩረት አነስተኛ መሆኑንም ታስረዳለች።
በጣም መልካም ሰዎች አሉ፣ የሚያዝኑ የሚረዱ። ግን እኔ የምፈልገው ምንድን ነው በቃ ደህና ነገር ሆኖልኝ ስራ መስራት፣ የራሴ የሆነ ነገር በኮንፊደንስ ልጆቼን ሰብስቤ። እርዳታ ሁል ጊዜ ለሰው ልጅ አስፈላጊ አይደለም፣ ይለማመድና ጥሩ ነገር አያመጣም።
ወደፊት ስላላት ተስፋ ተጠይቃ
ያስፈራል ማለት በየትኛው መንገድ አልፌ ነው ልጆቼ ጥሩ ትምህርት አግኝተው እውቀት ያላቸው ልጆች የሚሆኑ? እንዴት አድርጌ ባስተምራቸው ነው? እንዴት አድርጌ ብሰራ ነው እነዚህ ልጆች ተምረው መልካም ትውልድ የሚሆኑልኝ ብዬ እፈራለሁ። ለምን ማለት አሁን እኔ ጊዜን በሙሉ ለስራ ስለሆነ የማሳልፈው እነሱን የምቆጣጠርበት እነሱን የምከታተልበት እንትን የለኝም ጊዜ ስለሌለኝ ልጆቼ ይበላሻሉ እያልኩ በጣም እፈራለሁ። ለመድረስ ነው እስቲል አሁንም ቢሆን ውስጤ ላይ በጣም ደስ የሚል ነገር አለ። እግዚአብሔር የሆነ ነገር ከረዳኝ ራሴ ሰርቼ መስሪያውን መንገድ በቃ የሆነ በማቴሪያልም በገንዘብ የሚያግዘኝ ሰው ካገኘሁኝ አንዴ መቋቋሚያ ነገር ካገኘሁ እኔ ስራ እሰራለሁ፣ ችግር የለብኝም።
ከአንድ አመት ከአምስት ወር በፊት ይቺው እናት በዚህ የምሽት ሰዓት ከሞቀ ቤቷ ከቤተሰቦቿ መካከል ነበረች። ከልጆቿና ከባለቤቷ ጋር የምታሳልፋቸው እነዚያ ምሽቶች ግን መፈናቀል ባመጣው ጣጣ ትዝታ ሆነዋል። ልጆቼ በልተው እንዲያድሩ በሚል ይሄው እሷ አስቸጋሪ ህይወት ትመራለች። ከዚህ ቃለ ምልልስ በኋላም መሀል ባህር ዳር ከተማ ላይ መንገድ ዳር ቆማለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴርን ለግሩም ነገር ግን ለሚያሳዝነው ዘገባዋ አመሰግናለሁ። አድማጮች፣ ወደ ስርጭታችን መገባደጃ እየተቃረብን ነው። ከዚሁ እንግልት ከበዛበት ግጭትና መፈናቀል ከሚደርስበት ሁኔታ ጋር የተያያዘ በነገው ምሽት የሚቀርብ ዝግጅትና አስተዋውቃችሁ። በቅርቡ በምዕራብ ኦሮሚያ በጊምቢ ወረዳ የተፈጸመውን በመቶዎች የተቆጠሩ ሰላማዊ ሰዎች ግድያ ተከትሎ በተለያዩ የአገሪቱ አካባቢዎች እየጨመረ የመጣው በንጹሐን ዜጎች ላይ የሚደርስ ጥቃት ከብዙዎች ዘንድ ከፍተኛ ቁጣና ተቃውሞ አስነስቷል። ይህንኑ አስመልክቶ ሁለት ድርጅቶችን የወከሉ በውጭ ሀገር የሚኖሩ ያቀረቧቸውን ቅሬታዎችና የኢትዮጵያ መንግስት አስተያየት ያካተተ ዘገባ፣ ሌሎችም ፕሮግራሞች በነገው ምሽት ይጠብቋቸዋል። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚሁ የተሰናበትን። ሰላም፣ ደህና ደሩ።